ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከኛ በኩል የሚጀመር ግጭትም ሆነ የሚተኮስ ጥይት አይኖርም ሲሉ የትግራይና የአማራ ክልል ፕሬዝዳንቶች አሁን ማምሻውን አስታወቁ።
ያ ሰላም እንድትሆን ይሄ ለሆነ አካል ስንል የምንመኘው የምንፈልገው ሳይሆን ሰላም ለኛ ለራሳችን፣ ሰላም ለምንመራው ህዝብ፣ ሰላም ለልጆቻችን በእጅጉ አስፈላጊ ሆነ ጉዳይ።
የሰማችኋቸው የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ናቸው። ማምሻውን ከተናገሩት የተወሰደ ነው። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል
ወደኛ መምጣታቸው ባለፈው ሳምንት ተናግረናል። በአንድ በኩል አዝኛለሁ እያሉ እኛ የፖለቲካ አመራሮች መስራት የሚገባን መስራት ስላልቻልን ስለተጨነቃችሁ ስለተቸገራችሁ ያበ ጉዳይ ስለሆነ የሚጨርሻው የፖለቲከኞች ብቻ አይደለም።
አሁን የሰማችኋቸው ቀደም ብዬ የጠቀምኳቸው የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ናቸው። አድማጮች ዝርዝሩን በዕለቱ አብይ ርዕስ ይዘን እናቀርባለን።
በዜናችንም ሆነ በመጽሔቱ በርካታ ኢትዮጵያን የተመለከቱ ወቅታዊ ዘገባዎች አሉን። መንግስት በምዕራብ ኦሮሚያ የአየር ጥቃት ፈጽሟል የተባለ ሐሰት ነው ሲል መንግስት አስታወቀ። በደቡብ ክልል ከፋ ዞን ድቻ ወረዳ በርካታ ህዝብ የከምባታና ጣምሮ አርሶ አደሮች በማንነታችን ጥቃት ደርሶብናል እያሉ ናቸው። ኬንያ ናይሮቢ ውስጥ በአንድ ትልቅ ሆቴል የደረሰ ፍንዳታ ከባድ ጥቃት አደረሰ። ሌሎችም ወቅታዊ ዜና አሉ።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ማክሰኞ ጥር 7 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራም አቀናባሪዋ ብርሃን ኃይሉ፣ እንዲሁም የስርጭት መሀንዲሱ ከእኛ ጋር አብረው ያመሻሉ። አሁን በመጀመሪያ ዜናውን እጀምራለሁ። ቀደም ሲል እንዳልነው በእኛ በኩል የሚጀመር ግጭትም ሆነ የሚተኮስ ጥይት አይኖርም ሲሉ የአማራና የትግራይ ክልል ፕሬዝዳንቶች ማምሻውን አስታውቀዋል። ፕሬዝዳንቶቹ አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ይህን ያስታወቁት በኢትዮጵያ የሃይማኖት ተቋማት ጉባኤ አማካይነት በተዘጋጀው መድረክ ላይ ነው። በሁለቱ ክልሎች መካከል ያለው አለመግባባት ስጋት ፈጥሮ መቆየቱን መነሻ በማድረግም ነው ጉባኤው ሁለቱ መሪዎች የሰላም መልእክት እንዲያስተላልፉ የጋበዛቸው። በሁለቱ ክልሎች መካከል የማያግባቡ ልዩነቶች መኖራቸውን ግን አቶ ገዱም ሆኑ ዶክተር ደብረጽዮን አልሸሸጉም። እስክንድር ፍሬው እየተከታተለው ነው፣ እንደደረሰ እናቀርባለን።
መንግስት በምዕራብ ኦሮሚያ የአየር ጥቃት ፈጽሟል መባሉ ከእውነት የራቀ መሆኑን የክልሉ መንግስት አስታወቀ። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ማዕከላዊ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው የአየር አሰሳ እንጂ ጥቃት አልተፈጸመም ነው ያሉት። በሌላ በኩል የጉጂ ዞን የኦነግ ጦር አዛዥ ኤልያስ ጋምቤላ ጎሎ የጉጂ አባገዳዎች ያቀረቡላቸውን የሰላም ጥሪ ተከትሎ በትላንትናው ዕለት ተከታዮቻቸውና እሳቸው ወደ ተዘጋጀላቸው ማረፊያዎች በመግባት ላይ እንደሚገኙ የአገር ውስጥ መገናኛ ብዙሀን ዘግበዋል። በተጨማሪም የምዕራብ ኦሮሚያ 3 ዞኖች በሚገኙ 18 የመንግስትና የግል ባንኮች ላይ ዝርፊያ መፈጸሙን የክልሉ መንግስት አስታውቋል። በዚህም ላይ ዘገባ ይኖረናል።
በደቡብ ክልል ከፋ ዞን ድቻ ወረዳ ከ20,000 በላይ የከምባታና ጥምባሮ አርሶ አደሮች በማንነታችን ጥቃት ደርሶብናል በማለት እየተፈናቀሉ ናቸው። አርሶ አደሮቹ የተፈናቀሉት ከሶስት ሳምንታት በፊት በወረዳው ከ30 በላይ ሲቪሎች በታጠቁ ግለሰቦች በአሰቃቂ ሁኔታ መገደላቸውን ተከትሎ ነው ተብሏል። ጉዳያችንን ለክልሉ መንግስት ብናሳውቅም ችላ ተብለናል ነው የሚሉት አርሶ አደሮቹ። አሁን ለችግር መጋለጣቸውንም ለቪኦኤ አስረድተዋል። የከምባታ ጥምባሮ ዞን በበኩሉ የተፈናቀሉ ዜጎች በስቃይ ላይ መሆናቸውን ገልጦ መፍትሄ እየተፈለገ እንደሆነም ተናግሯል። መጽሔት በዚህም ላይ ዘገባ ይኖረዋል።
በጅጅጋ፣ በደግሃቡር፣ በጎዴ፣ በቀብሪ ዳሃር፣ በዋርዴርና በሌሎችም ትናንሽ የሶማሌ ክልል ከተሞች ከሐምሌ 28 ቀን 2010 ዓመተ ምህረት ጀምሮ ባሉት ቀናት በርካቶች የግድያ፣ ድብደባ፣ ያስገድዶ መድፈር፣ ዘረፋና ውድመት የመሳሰሉ ጥቃቶች ተፈጽሞባቸዋል። እነኚህ ተጎጂዎች አሁን በምን ሁኔታ ላይ ይገኛሉ? የክልሉና ሌሎች ኢትዮጵያውያንስ ምን ያደረጉላቸው ነው? በዚህም ላይ ዘገባ አለን፣ በመጽሔቱ ይቀርባል።
ሰሞኑን የኦሮሞ አባገዳዎች፣ የሲንቄ እናቶችና ወጣቶች በአዲስ አበባ የኦሮሞ ባህል ማዕከል ጉባኤ አካሂደዋል፣ ውሳኔም አስተላልፈዋል። በኦሮሞ ስም የምንቀሳቀሱ ሁለቱም ፓርቲዎች ማለትም ኦዴፓና ኦነግ ውጊያ ማቆም አለባቸው ይላል ውሳኔያቸው። አባገዳዎች በኦሮሚያ ክልል በተለያዩ ቦታዎች አለመረጋጋት አለመኖሩን፣ ሰላም መጥፋቱ በተደጋጋሚ እየታየ ስለሆነ ክልሉ ስጋት ውስጥ ወድቋል ይላሉ። በክልሉ አስተማማኝ ሰላም እንዲኖር ፓርቲዎች ልዩነታቸውን አጥብበው ችግሮቹን በውይይት መፍታት እንዳለባቸውም ያሳስባሉ። ይሄም ይዘገብበታል በኋላ መጽሔቱ ላይ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኬንያ ዋና ከተማ ናይሮቢ ውስጥ የደረሰ የተኩስ ርምታና ፍንዳታ የከተማዋን አንድ ዘመናዊ ሆቴል ማውደሙ ተገለጠ። በምስክሮች እምነት መሰረት ድርጊቱ የሽብርተኞች ጥቃት ነው ተብሏል። በዚህ ሆቴል ላይ በተካሄደው ጥቃት በሰው ሕይወት የደረሰ ጉዳት ስለመኖሩ የተገለጠ ነገር እስካሁን የለም። የአሜሪካ ድምጽ የሶማሊኛ ቋንቋ አገልግሎት እንዳመለከተው ከሆነ ዋና መቀመጫውን ሶማሊያ ውስጥ ያደረገው አሸባሪው ቡድን አልሻባብ ለጥቃቱ ኃላፊነት ወስደዋል። አሶሺየትድ ፕሬስ ዋና ዜና አውታር በፎቶግራፍ እንዳስቀመጠው ደግሞ ሆቴል ውስጥ የነበሩ መኪኖች ወይም ተሽከርካሪዎች ሲቃጠሉና የሆቴል እንግዶችም እየታጀቡ ሲወጡ ታይቷል። በአሁኑ ሰዓት በአካባቢው በፖሊስ ጥበቃ ስር እንደሚገኝም ተገልጧል።
የዓለም አቀፉ ፍርድ ቤት ዳኞች በጦር ወንጀለኛነት የተከሰሱትን የቀድሞ የአይቨሪ ኮስት ፕሬዝዳንት ሎሬን ግባግቦን ነጻ አሏቸው። ግባግቦ የተከሰሱት እርሳቸውን ከስልጣን ካስወደቀው ከ2010 ምርጫ ጋር ተያይዞ በተቀሰቀሰ አመጽ የጦር ወንጀል ፈጽመዋል ተብለው ነው። የግባግቦ ደጋፊዎች የ73 ዓመቱን የቀድሞ ፕሬዝዳንት እንዲሁም የእርሳቸውን የቅርብ ረዳትና የቀድሞ የወጣቶች ሚኒስትር ቻርልስ ብሌ ጎዴን ነጻ ያወጣው የፍርድ ውሳኔ ሲሰማ ደስታቸውን በሆታ ገልጠዋል። በ2010 ማብቂያና በ2011 ዓ.ም መጀመሪያ ላይ እንደ አውሮፓ አቆጣጠር በነበረው አመጽ ከ3000 በላይ ህዝብ መሞቱ አይዘነጋም።
ዚምባብዌ ውስጥ በነዳጅ ዋጋ መናር የተቆጡ ዜጎች ያካሄዱት ተቃውሞ የዋና ከተማዋን እንቅስቃሴ ቀጥ አድርጎ መዋሉ ተገለጠ። የሐራሬን ከተማ ያጥለቀለቀው ተቃውሞ ለበርካታ የንግድ ተቋማት፣ ትምህርት ቤቶችና መስሪያ ቤቶች መዘጋት ምክንያት መሆኑም ታውቋል። መነሻውም ፕሬዚዳንት ኤመርሰን ምናንጓጓ በነዳጅ ዋጋ ላይ ያሳለፉት ያልተጠበቀ ነገር ግን ከፍተኛ የሆነ ጭማሪ ሲሆን፣ በዚህም ሳቢያ የዚምባብዌ የንግድና የሰራተኛው ማህበር የሶስት ቀናት የስራ አድማ እንዲጠራ አስገድደዋል። ከስራ ማቆም አድማው ጋር በተያያዘ ከፖሊሶች ጋር ግጭት ተፈጥሮ እስካሁን በታወቀው ወደ 200 ሰዎች መታሰራቸው ተገልጧል። ይህ በእንዲህ እንዳለ ባለስልጣናት የኢንተርኔት አገልግሎት እንዳይሰራ አድርገዋል በማለት የሐራሬ ነዋሪዎች ቅሬታ እያሰሙ መሆናቸው ተነግረዋል።
ወደ መጨረሻው ዜና አልፋለሁ። እስክንድር አሉላ በነገራችን ላይ መስመር ላይ እየጠበቀን ነው። በመጨረሻም ምንም እንኳ ለዩናይትድ ስቴትስ የፌዴራል መንግስት በከፊል መዘጋት ብዙዎች ፕሬዚዳንቱን ቢወቅሱም እርሳቸው ደግሞ ዲሞክራቶችም እኩል ኃላፊነት አለባቸው ይላሉ። የአሜሪካን ሰላምና ደህንነት አስተማማኝ ለማድረግ የሚያስችለንን እርምጃ እንዳልወስድ ዲሞክራቶች እንቅፋት ሆነውብኛል ሲሉ ኒው ኦርሊንስ ውስጥ ለተሰበሰቡ አርሶ አደሮች የተናገሩት ፕሬዚዳንት ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ላይ አጥር ለማቆም ስለሚያስፈልጋቸው $5 ቢሊዮን በአጋጣሚው ተናግረዋል። ዲሞክራቶች ከብዙ ድርድር በኋላ ያስማማናል ያሉትንና ለግንባታውም በቂ ነው ያሉትን $1.3 ቢሊዮን ቢፈቅዱም ትራምፕ እምቢ ብለዋል። ዜናው አበቃ። አድማጮች፣ መስመር ላይ ወደሚገኘው ባልደረባችን እናልፋለን።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይዘልቃል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ
በእኛ በኩል ቀደም ሲል እንደገለጽነው የሚጀመር ግጭትም ሆነ የሚተኮስ ጥይት አይኖርም ሲሉ የአማራና የትግራይ ክልል ፕሬዝዳንቶች አሁን ማምሻውን አስታውቀዋል። ፕሬዝዳንቶቹ አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ይህን ያስታወቁት በኢትዮጵያ ሃይማኖት ተቋማት ጉባኤ አማካኝነት በተዘጋጀው መድረክ ላይ ነው። በዚህ ጉዳይ ላይ እስክንድር ተከታዩን ልኳል።
እስክንድር እንደምን አመሸ?
እንደምን አመሻችሁ አሉላና አዲስም።
እንግዲህ ቀደም ብለን እንደገለጽነው እዚህ ስቱዲዮ ከገባን በኋላ ነው የደረሰን መከታተልህን ተረድተናል። እስኪ ባጭሩ ንገረን ምን ላይ ይደርሳል? ይሄ ውይይት ብዙ ሲያነጋግር ሲጠበቅም እንደቆየ ተሰምቷልና ባጭሩ የሆነውን ግለጽልን።
እንግዲህ በመግቢያውም ላይ እንደገለጻችሁት የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸውና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ዛሬ የሰላም መልእክት አስተላልፈዋል። የሰላም መልእክቱን ያስተላለፉት እዚህ በአዲስ አበባው ሂልተን ሆቴል በተካሄደና የኢትዮጵያ የሃይማኖት ተቋማት ጉባኤ ባዘጋጀው ስነ ስርዓት ነው። አሁንም ስነ ስርዓቱ አልተጠቃለለም። በነገራችን ላይ ሁለቱ የክልል መሪዎች ከሃይማኖት መሪዎች ጋር በመሆን በራት ግብዣ ላይ ይገኛሉ። እዛ ሆኜ ነው እያነጋገራችሁኝ ያላችሁት። እንግዲህ በዚሁ መልእክታቸው ሁለቱም መሪዎች ለሰላም ዝግጁ መሆናቸውን ነው የገለጹት። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ባስተላለፉት መልእክት ከአማራ ክልል በኩል የሚጀመር ግጭት አይኖርም ብለዋል። የአማራ ክልል አጀንዳዎች አሉት፣ የአማራ ክልል ህዝብ አጀንዳዎች አሉት ብለዋል። ይህንን አልሸሸጉም አቶ ገዱ። ነገር ግን ሁሉም ነገር በሰላምና በውይይት እንዲፈታ ፍላጎቱ መሆኑን ገልጸዋል። በዚህ ምክንያት ወደ ግጭት ለመግባት እንደማይፈልጉ ነው ያረጋገጡት። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ከትግራይ በኩል የሚተኮስ ጥይት አይኖርም ሲሉ ተመሳሳይ መልእክት አስተላልፈዋል። እሳቸውም እንደዚሁ የወሰን ጉዳይ ለግጭት ምክንያት ሊሆን እንደማይገባው ጠቅሰዋል። እናም ሁሉም ነገር በሰላም እንዲፈታ እንደሚፈልጉ ነው ያስታወቁት። እንግዲህ ይህ መድረክ የተዘጋጀው ቀደም ሲል እንዳልኩት 7 ዋና ዋና የኢትዮጵያ ሃይማኖቶችን ባቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ አማካኝነት ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ እንደዚሁም ሌሎች ዋንድ የኢትዮጵያ ካቶሊካዊት ቤተክርስቲያንና ሌሎችም ያሉበት ነው። የነዚህ ሃይማኖቶች መሪዎች ናቸው ጥረቱን ሲያደርጉ የነበሩት ከኢትዮጵያ የሀገር ሽማግሌዎች ጋር በመሆን። አላማቸውም ግጭት ማስወገድ ነው ወይም እሳት ማጥፋት ነው። አሉላ፣ አሁን ማምሻውን ያነጋገርኳቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ዘሪሁን ደጉ እንደገለጹልኝ የእኛ ዋናው አላማችን ግጭት ወደ ግጭት እንዳያመራ፣ አሁን በክልሎቹ መካከል እየተስተዋለ ያለው ልዩነት ወደ ግጭት እንዳያመራ ማድረግ ነው ብለዋል። እናም ከዚህ አንጻር ሁለቱ መሪዎች መልእክት እንዲያስተላልፉ መፈለጋቸውን የሰላም መልእክት ማለት ነው ነው የገለጹት።
እስክንድር ዝርዝሮች ይህን በሰፊው ታቀርብልናለህ። ደጋግመህ ያነሳቸው ሁለቱ መሪዎች የተናገሯቸው ድምጾች ደርሰውናል። ድምጾቹን በቀጥታ ያስተላልፉትን እንስማና ማጠቃለያህን እናቀርባለን።
ጥሩ፣ ወደዛ ከመሄዳችን በፊት አሉላ፣ ቀደም ሲል እስክንድር ከተናገርከው ውስጥ እየነቀስን ማውጣት እንችል ይሆናል፣ ግን በዜናችን ላይ አንተን በላክልን መንደርደሪያ ንባብ ላይ በሁለቱ ክልሎች መካከል የማያግባቡ ልዩነቶች እንዳሉ ሁለቱም አልሸሸጉም የሚል ነገር አለውና ምናልባት አንድ ሁለት ብለህ መጥቀስ ትችላለህ። እርግጥ ጉባኤው አላለቀም ብለሃል፣ የማያግባቧቸውን ነገሮች።
አዎ ትክክል ነው አዲሱ። ስነ ስርዓቱ ነው ያልተጠናቀቀው፣ አሁን በራት ግብዣ ነው የሚጠናቀቀው። አዲሱ እንግዲህ የሁለቱ ክልሎች ልዩነቶች ያው የታወቁ ናቸው። ለምሳሌ ሁለቱን ክልሎች ሳያግባቡ የቆዩት የወልቃይትና የራያ የማንነትና የወሰን ጥያቄ እና የመሳሰሉት ጉዳዮች ናቸው። ሁለቱ የክልል መሪዎች በንግግራቸው ልዩነቶች መኖራቸውን ከመጥቀስ ባለፈ ወደ ዝርዝሮች አልገቡም። ነገር ግን የወሰን ጉዳይ የሚሉና ለምሳሌ አቶ ገዱ አንዳርጋቸው የአማራ ሕዝብ አጀንዳዎች አሉት፣ ነገር ግን በዚህ ምክንያት ወደ ግጭት መግባት አይፈልግም ነው ያሉት። ዶክተር ደብረጽዮን ገብረ ሚካኤልም የወሰን ጉዳይ ለግጭት ምክንያት ሊሆን አይገባውም ነው ያሉት። ወደ ዝርዝር ሁኔታዎች አልገቡም። የኢትዮጵያ የሃይማኖት ተቋማት ጉባኤም እንደዚሁ እነዚህን ጉዳዮች በዝርዝር መመልከትና ሁለቱን በጉዳዮቹ ላይ ማወያየት አላማው እንዳልሆነ ነው ተቆም ያደረገው። እነሱ እነዚህ ጉዳዮች ወደፊት ይከተላሉ፣ የሚፈቱበት መንገድም በተለያየ መንገድ ፖለቲካዊ ህጋዊ መንገድ ይዞ ሊቀጥል ይችላል። ነገር ግን የኛ አላማ መጋቢ ዘሪውን ደግ እንዳሉ እሳት ማጥፋት ነው። ወደ ግጭት እንዳያመሩ ክልሎቹ በእነዚህ ምክንያቶች እነዚህን በመሳሰሉ ምክንያቶች ወደ ግጭት እንዳያመሩ ማድረግ ነው ብለዋል። እንግዲህ የሁለቱም ክልሎች መሪዎችን ከኔ የሚጀመር ግጭት አይኖርም፣ ከኛ የሚጀመር የሚተኮስ ግጭት አይኖርም በሚል ነው የሰላም መልዕክት ያስተላለፉት። ሁሉም ነገር በሰላም እንዲፈታም እንደሚፈልጉ ነው ፍላጎታቸውን የገለጹት እና እነዚህ ጉዳዮች ላይ ወደ ዝርዝር አልተገባም።
እሺ መልካም። እስክንድር፣ በሂደት ላይ ያለ ነገር ነው የዘገብክልን። እኛም በጥርፊያ አንዳንድ ድምጾች እንዲሰሙ ከመፈለጋችን ባሻገር ሙሉ ዘገባውን በነገው ምሽት ትመለስበታለህ። አሁን ሂደቱ አልተጠናቀቀም፣ እየተከታተልክ ነው። እናመሰግናለን ለዘገባ እስክንድር።
በጣም አመሰግናለሁ አሉላና አዲሱ።
መልካም ምሽት። ተከታዩም ዘገባ እንዲሁ የእርቅ ጉዳይን ይመለከታል። ሰሞኑን የኦሮሞ አባገዳዎች፣ የስንቄ እናቶችና ወጣቶች በአዲስ አበባ የኦሮሞ ባህል ማዕከል ጉባኤ አካሂደዋል፣ ውሳኔም አስተላልፈዋል። በኦሮሞ ስም የሚንቀሳቀሱ ሁለቱም ፓርቲዎች ማለትም ኦዴፓና ኦነግ ውጊያ ማቆም አለባቸው ይላል ውሳኔው። በአባገዳዎቹ በኦሮሚያ ክልል በተለያዩ አካባቢዎች ያለመረጋጋት የመኖሩን አለመኖሩና ሰላም መጥፋቱ በተደጋጋሚ እየታየ ስለሆነ ክልሉ ስጋት ውስጥ ወድቋል ነው ያሉት። በክልሉ አስተማማኝ ሰላም እንዲኖር ፓርቲዎች ልዩነታቸውን አጥብበው ችግሮቹን በውይይት መፍታት እንዳለባቸውም አሳስበዋል ትላለች ፀሐይ ዳምጠው። ተጨማሪ ዘገባ ይዛ ቀርባለች።
በኦሮሚያ ክልል ከተለያዩ ቦታዎች የተውጣጡ አባገዳዎች፣ የሲንቄ እናቶችና ወጣቶች በአሁኑ ወቅት በክልሉ እየታየ ያለው አለመረጋጋት አሳሳቢ መሆኑን ተናግረዋል።
ኢልማን አባገዳ ዮታ ተናራ ካፍተኒ ጉያ ከነገሰኒ ካፍተኒ።
ይህ አባገዳ ልጆች ከሆናችሁ ከዛሬ ጀምሮ ይህን ከሰማችሁ ወዲህ መገዳደል አቁማችሁ ሁለቱ ኃላፊዎቻችሁ ወደ ውይይት ገብተው በስምምነት ውጊያ አቁመው አንድ ሆነው በጋራ ተረዳርቶ መስራት አለባቸው። የተቸገረው መረዳት አለበት። አንድነትን የተመኘን የኦሮሞ ልጆች ትግል ወደ ጦርነት ተቀየረ። ይህ ነገር ያሳፍራል። ኦሮሞ በቀየው ላይ መገዳደል የለበትም፣ ሰላሙን መጠበቅ አለበት።
በሁለቱ ፓርቲዎች መካከል በተፈጠረው አለመግባባት ህብረተሰቡ እየተጎዳ ነው። የዕለት ዕለት ኑሮውን ማካሄድም አልቻለም። ስለዚህ ሁለቱም ፓርቲዎች ለህብረተሰቡ ማሰብ ይኖርባቸዋል አሉ የሲንቄ እናቶች።
ወይቲ አስገኔ ኢልማን ኦሮሞ ለማን
ዛሬ እዚህ ደርሰን በህዝቡ መሀል የሚወልዱ እናቶችና ህፃናት መሀል የኦሮሞ ልጆች እርስ በርስ ደም ማፋሰስ ተገቢ አይደለም። ይህ ሁሉ የሚደረገው ጠላት መጥቶብን ነው። ይህ ሁሉ ነገር በኦሮሚያ ነው እየተካሄደ ያለው፣ እያየን ነው። አሳስቦናል፣ መቆም አለበት።
በጠመንጃ መነጋገር አይቻልም ያሉት አባገዳዎች ሁለቱም ፓርቲዎች በኦሮሞ ስም እስከታገሉ ድረስ የአባገዳዎችና የሲንቄ እናቶችን ተማጽኖ ሰምተው ሰላም ማውረድ እንዳለባቸው ጥሪ አቅርበዋል።
ሐዋስ ይበላል ኦሮሞ ከሌ ቀብሶ ጎዴ ምንደፊ አርገት
ሰፊው የኦሮሞ ህዝብ ትናንት ታግሎ መብቱን ያከበረው የአገር ሽማግሌው ወጣቶችና መላው ህብረተሰብ አንድ አቋም መያዝ አለብን። ሁለቱንም አንድ ላይ ጠርተን ማነጋገር መቻል አለብን።
የሰላም ጥሪውን ተከትሎ የኦሮሞ ነጻ አውጪ ግንባር ኦኔግ ጥሪውን አክብሮ መቀበሉን በድህረ ገጹ ገልጿል። አባገዳዎችና የሲንቄ እናቶች እርቅና ሰላምን ለማውረድ ያላቸው ሚና የጎላ በመሆኑ ድርጅታቸው ጥሪውን በሙሉ ልብ መቀበሉን በድህረ ገጹ ገልጿል። ድርጅቱ በድህረ ገጹ እንደገለጸ ከሆነ ከዚህ በፊትም አባገዳዎች ለማወያየት ሞክሮ ግን አልተሳካም። አሁንም ለውይይቱ ድርጅቱ ዝግጁ መሆኑን ይፋ አድርጓል። የሰላም ጥሪውን አስመልክቶ የኦሮሞ ዲሞክራቲክ ፓርቲ ኦዴፓ ቃለ አቀባይ የሆኑት አቶ ታዬ ደንደአ አነጋግረን አስተያየታቸውን ለመጠየቅ ያደረግነው ሙከራ ለዛሬ አልተሳካም። ጥረታችን ይቀጥላል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን እናመሰግናለን ለዘገባው። ወደሚቀጥለው ቅንብር እንለፍ። በምዕራብ ኦሮሚያ መንግስት የአየር ጥቃት ፈጽሟል መባሉ ከእውነት የራቀ መረጃ መሆኑን የክልሉ መንግስት አስታውቋል። የኦሮሞ ዲሞክራሲያዊ ፓርቲ ኤደብ ኦዴፓ ማዕከላዊ ጽህፈት ቤት የህዝብ ግንኙነትና እንዲሁም የህዝብ አስተያየት ኃላፊ አቶ ታዬ ደንዳ በበኩላቸው የአየር አሰሳ እንጂ ጥቃት አለመፈጸሙን ተናግረዋል። በሌላ በኩል የጉጂ ዞን የኦነግ ጦር አዛዥ ኤልያስ ጋምቤላ ጎሎ በትናንትናው ዕለት የጉጂ አባገዳዎች ያቀረቡላቸውን የሰላም ጥሪ ተቀብለው ወደ ተዘጋጀላቸው ማረፊያ በመግባት ላይ እንደሚገኙ የሀገር ውስጥ መገናኛ ብዙሃን ጠቅሰዋል። በተጨማሪም በምዕራብ ኦሮሚያ 3 ዞኖች ውስጥ በሚገኙ 18 የመንግስትና የግል ባንኮች ላይ ዝርፊያ መፈጸሙን የክልሉ መንግስት አስታውቋል። ጽዮን ግርማ ነች ዘገባውን ያዘችው።
የኦሮሚያ ክልል መንግስት በዛሬው ዕለት ባወጣው መግለጫ በምዕራብ ኦሮሚያ በሚገኙ ዞኖች መንግስት የአየር ጥቃት ፈጽሟል በሚል የሚናፈሰው ወሬ ከእውነት የራቀ መሆኑን አስታውቋል። መንግስት የህግ የበላይነትን ለማስከበር ያደረገ ባለው እንቅስቃሴ ላይ የተሳሳቱ መረጃዎችን በማሰራጨት ህዝቡን ለማደናገር ሙከራዎች እየተደረጉ እንደሆነ የሚዘረዝረው መግለጫው መንግስት የህግ የበላይነትን ለማስከበር ስራውን በጥናት ላይ በመመስረትና ጥንቃቄ በተሞላበት መልኩ እያከናወነ መሆኑን አስታውቋል። በሌላ በኩል ነቀምት የሚገኘው ዘጋቢያችን አኮር መልካ በትላንትናው ምሽት ያነጋገራቸው የአካባቢው ነዋሪዎች የአየር ጥቃቱ በመሰረተ ልማቶች ላይ ጭምር መፈጸሙን ገልጸው ነበር። ይህንኑ ጠቅሼ ለኦሮሞ ዴሞክራሲያዊ ፓርቲ አዴፓ ማዕከላዊ ጽህፈት ቤት የህዝብ አስተያየትና የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ጠይቄያቸው ነበር።
ባለኝ መረጃ የአየር ጥቃት ሳይሆን አሰሳ ነው የተደረገው። በዛ አካባቢ የጸጥታ ችግር መኖሩ ይታወቃል። ያንን አሰሳ ነው የተደረገው።
የክልሉ መንግስት ይህንኑ በተመለከተ ባወጣው መግለጫም በምዕራብ ኦሮሚያ ያለው የጸጥታ ችግር ይህን ያክል የአየር ጥቃት እስከ መውሰድ የሚያደርስ አይደለም ሲል አስታውቋል። መንግስት የህዝቡን ደህንነት ለማስጠበቅ ያለበትን ኃላፊነትና ግዴታ ለመወጣት የጀመረውን ስራ ከፍተኛ ጥንቃቄ በተሞላበት መልኩ የሚያስቀጥል በመሆኑ የአካባቢው ህዝብ ወንጀለኞችን አሳልፎ መስጠቱን እንዲቀጥልና ለሰላም የሚያደርገውን ትብብር አጠናክሮ እንዲቀጥልም ጥሪውን አቀርቧል። በሌላ በኩል የጉጂ ዞን የኦነግ ጦር አዛዥ ኤልያስ ጋምቤላ ጎሎ የጉጂ አባገዳዎች ባወጁት የሰላም ሳምንት ወቅት የቀረቡለትን የሰላም ጥሪ ተቀብሎ ወደ ሰላማዊ ትግል መመለሱን የአገር ውስጥ መገናኛ ብዙሃን ዛሬ ማምሻውን ዘግበዋል። የጉጂ አባገዳ ጂሎ መንኦን ጠቅሰው የሀገር ውስጥ መገናኛ ብዙሃን እንደዘገቡት በጉጂና በምዕራብ ጉጂ ዞን በተለያዩ ደረጃዎች የሚገኙ የኦሮሞ ነጻነት ግንባር ጦር አመራሮች የቀረበላቸውን የሰላም ጥሪ ተቀብለው ወደ ማረፊያዎች እየገቡ እንደሆነ ታውቋል። አባገዳዎች ከመንግስት ጋር በነበራቸው ውይይት በተደረሰው ስምምነት መሰረት የዞኑ የኦሮሞ ነጻነት ግንባር ጦር ወደ ተዘጋጀላቸው 4 ካምፖች ውስጥ በመግባት ላይ ይገኛሉም ተብሏል። በተያያዘ ዜናም የኦሮሚያ ክልላዊ መንግስት በኦሮሚያ ክልል በምዕራብ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ በሚገኙ ዞኖች ውስጥ 18 የመንግስትና የግል ባንኮች ላይ ዝርፊያ መፈጸሙን አስታውቋል። ዝርፊያውም በኢትዮጵያ ንግድ ባንክ፣ በኦሮሚያ ህብረት ስራ ባንክና በኦሮሚያ ብድርና ቁጠባ ተቋም ላይ እንደተፈጸመ አስታውቋል። ከባንኮች ዝርፊያ በተጨማሪም የተለያዩ የግልና የመንግስት ንብረቶች ላይ ጉዳት መድረሱንም አስታውቋል። በዚህም ቁጥራቸው 10 የሚደርሱ የመንግስትና የግል ተሽከርካሪዎች መቃጠላቸውን በመግለጫው ተካቷል። ከዚህ በተጨማሪም በተጠቀሱት ዞኖች የመንግስት መስሪያ ቤቶች መቃጠላቸውን፣ የተለያዩ የስራ ሰነዶችን በማቃጠልና በማውደም እንዲሁም የመንግስት ተሽከርካሪዎችና የግል ንብረቶች ላይ ዝርፊያ መፈጸሙን አስታውቋል።
ወደ ተከታዩ ዘገባ እንሻገራለን። አድማጮች፣ ጽዮንን ለዘገባው እናመሰግናለን። በደቡብ ክልል ከፋ ዞን ዴቻ ወረዳ ከ20 ሺህ በላይ የከምባታና ጠምባሮ አርሶ አደሮች በማንነታችን ጥቃት ደርሶብናል ሲሉ መፈናቀል ላይ መሆናቸውን ገልጠዋል። አርሶ አደሮቹ የተፈናቀሉት ከሶስት ሳምንታት አስቀድሞ በወረዳው ከ30 በላይ ሲቪሎች በታጠቁ ግለሰቦች በአሰቃቂ ሁኔታ መገደላቸውን ተከትሎ ነውም ተብሏል። ጉዳያችንን ለክልሉ መንግስት ብናሳውቅም ችላ ተብለናል ሲሉ አርሶ አደሮቹ ገልጠዋል። አሁን ለችግር መጋለጣቸውንም ለአሜሪካ ድምፅ አስረድተዋል። የተፈናቀሉ ዜጎች ለበረታ እንግልት መጋለጣቸውን ያመለከተው ካምባታ ጠምባሮ ዞን በበኩሉ ለተጎጂዎች መፍትሄ እየፈለገ መሆኑን አስታውቋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን አድርሶናል።
አቶ ደብሳ ዳሮ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከምባታ ተምባሮ ዞን ከመጡ ዜጎች ውስጥ አንዱ ሲሆኑ ጥቃቱ ከ2004 ዓመት ምርት ጀምሮ እንደከፋባቸው ተናግሯል። ከዛሬ ነገ ለውጥ መጣል ብለን ብናስብም ጥቃቱና ግድያው ይባሰብን ስለመጣ ያፈረነው ጥሪት ሜዳ ላይ በትነን ተሰደናል ብሏል።
ማን እንደሚያነሳሳቸው በእት እንዴት እንደነኑ ባልታወቀው ሁኔታ ናፍስ ያጠፉ ነበር። ከዛም 2009 እና 2010 የተደራጁ ዘራፊዎች እንደፈለጉ ነፍስ ያረዱ ማረድ ብቻ አይደለም እየቀጠቀጡ እጅና እግር እየቆረጡ ደም በጃርካን እየቀጡ ብዙ በደል ሲያደርሱብን ያለውን ንብረቶቻችንን ጥለን አከባቢውን እንዲያከርበት መከናል።
አቶ ደብሳ በጥቃቱ ከተፈናቀሉት መካከል ህፃናትን ጨምሮ በተለያዩ ጊዜያት የቤተሰብ አባላት አሰቃቂ ግድያና ወንጀል ተፈጽሞባቸዋል ነው ያሉት። በየስፍራው ተበትነን ችግር ላይ ወድቀናል ብለው አሁንም እዛው በቀሩ ወገኖቻቸው ላይ ግድያና አሰቃቂ ጥቃት መቀጠሉን ተናግሯል።
በቅርቡ የሞተው ከ13 እስከ 15 አካባቢ ነው። ብዙዎቻውን አካለ ጎደሎ ሆኖ ሆስፒታል ያለው አሉ፣ በክራንች የሚሄዱ አሉ። አሁን በቅርቡ እንትን ካሉ ሰዎች ምናልባት የሞቱ አይሞቱ መረጃ የለኝም፣ ጅማ የስራ ሆስፒታል እየታከሙ አለው አሉ። በስትሬቸር ሄዱ አሉ። ሁኔታውን እንይዘው ምንጨብጠውለንም ሁለት ሰው እንዳለ ይዞ ሄዶ የት ገሎ ይጣሉ ምናሉ አይታወቅም። ሌሎች አስከሬን በመንገድ ተገኝቶ የመጣም አለ እና ዞኑ ተከታትሎ አስመጣቸው እስከ ሆሳና ተከታትሎ አመጣቸው።
መንግስት ችላ እንዳላቸውና የተሰጣቸው ድጋፍ በቂ አለመሆኑም ተናግሯል።
እስካሁን ድረስ መንግስትን አቤት እያልን ነው። እስካሁን የተደረገልን ነገር ሁለት ጊዜ ቀለብ ተሰጥቷል። ይኸው አምስተኛው ነው። ከመስከረም ጀምሮ ሁለት ጊዜ ነው ቀለብ የተሰጠን። እስካሁን የተደረገልን ያው ነው።
ቀደም ብሎ ከተፈናቀሉ አሰርዶች ይልቅ አሁን ተፈናቅለው የሚመጡ ዜጎች ቁጥር በእጥፍ እንደሚበልጥ ተናገሩት ደግሞ አቶ ሰለሞን መንካቶ ናቸው። ከ12,000 በላይ አባወራዎች መፈናቀላቸውን ተናግረው አሁንም በርካታ ህዝብ እየተፈናቀለ መሆኑን ገልጸዋል።
ከቤተሰብ ጋር ከ13,000 በላይ ነው። ከ12,000 አባወራ በላይ አሁንም ቢሆን መንገድ ላይ የቀራ ወልቂጤ የት ተንከራቶ እየተቸገረ እየመጣ ያለ ዞን ገብቶ እየተመዘገበ ያለ ሰው መሀል ሰው ነው። መንገድ ዳር
የተደራጀ የታጠቀ ኃይል ጥቃት እንደሚያደርስባቸው ነው የተናገሩትም።
ዙሪያ ያሉ አርብቶ አደር የሚባሉ እንግዲህ አድራሻ የሌላቸው ጫካ ለጫካ የሚዞሩ ትጥቅ ያላቸው እኛ እንግዲህ ምንም ትጥቅ የሌለን ህዝብ ነን። መንግስት እንግዲህ መሬት ሰጥቶን ሰርተን ለመላሆን ነው። መንግስት ባመጣው ፕሮግራም እንግዲህ ሰፈራ ይሄድ ነው።
በቅርቡም ተገድለው የተገኙ ሰዎች አስክሬን ከከፋ ዞን ወደ ከምባታ ጠምባሮ ዞን መጥቶ መቅበራቸውን ተናግሯል።
ጃምባባ ከሚባል ቀበሌ ነው የሰው የሞተው። እንግዲህ እስካሁን ሬሳውን ያልተገኘበት ሁኔታ ነው ያለው። እስከ ዞን ድረስ ደግሞ 9 ሬሳ ተጭኖ መጥተዋል። እንገቻ ወደሚባል ወረዳም ያው 3 ሬሳ ገብተዋል። 12 ሬሳ እስከዚህ ድረስ ተጭኖ ነው የመጣው። እንግዲህ ቤት እዛ አካባቢ ያሉ ሰዎች እርዳታ አድርገው ሬሳው ተጭኖ የመጣበት ሁኔታ ሁሉ ነበር።
የተፈናቀሉ ዜጎች በግብርና ሰፈራ ፕሮግራም ከ15 ዓመታት በፊት ከከምባታ ጠምባሮ ዞን ወደ ከፋ ዞን ደቻ ወረዳ የደቡብ ክልል መንግስት እንዳሰፈራቸውም አርሶ አደሮች ገልጸዋል። የከምባታ ጠምባሮ ዞን አስተዳዳሪ ዶክተር ታክለ ነጫ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከምባታ ጠምባሮ ዞን የመጡና የተመዘገቡ አርሶ አደሮች ቁጥር 20,140 ነው ብሏል።
ከ2005 ጀምሮ በዛ በሚኖሩበት አካባቢ ጥቃት እየደረሰባቸው በየጊዜው ሰው ይሞትባቸው እንደነበረ ይገልጻሉ። ይህንኑ ደግሞ ለሚመለከተው አካል እንዳሳወቁና ምንም ምላሽ እንዳልተሰጣቸው አመልክተዋል። በተለይ ደግሞ ባለፈው መስከረም ወር ላይ በርካታ ሰዎች ስለሞቱባቸው በዚህ ደንግጠው ከዛ አካባቢ ተፈናቅሎ መጥቷል። አሁን ደግሞ በቅርቡ ከ15 ቀን በፊት በርካታ ሰዎች በተለይ በአካል እጅ አይቻለሁ። ከዛም 9 ሬሳ ተጭኖ መጥቶ ተቀብዬ እዚህ አስቀብረናል።
ይሁን እንጂ አሁንም ጥቃቱ የደረሰ ስለሆነም በየቀኑ አርሶ አደሮች ይፈናቀላሉ። አሁን የተፈናቀሉ ያሉ ዜጎች ቁጥር እስከ 30,000 ይደርሳል ተብሎ ይገመታል ነው ያሉትም። በወረዳው በተፈጸመው ጥቃት እስካሁን ከ30 በላይ ሰዎች መሞታቸውንም ዶክተር ታከለ ተናግሯል።
ቀደም ሲል ተመዝግቦ ያለው 20,156 በመጀመሪያ ዙር ጥቃት ማለት ነው፣ መስከረም ጥቃትን መሰረት ያደረገ። አሁን ግን ሁለተኛ ዙር ጥቃቱ በጣም የከፋ ስለነበረ በቀን 3 መኪና በታች የገባበት ጊዜ በቀን 5-6 የገባበት ጊዜ ያለ። አሁን ቁጥሩም በውል በእጅ ያለ እንግዲህ ከመጀመሪያው ከገባው 20,000 ይበልጣል የሚል ነገር ነው ያለኝ በእኔ ግምገማ።
የዞኑ መንግስት የተፈናቃይ ዜጎችን ስቃይ ለመቀነስ ጥረት ያደረገ መሆኑን ጠቁሟል።
የእኛን ተወላጆች ለማንቀሳቀስ ሞክረናል። በዞን ደረጃም የተወሰነ 1-2 ሚሊዮን የባጀት ችግርም ስላለ 1-2 ሚሊዮን ያዝኗል። ደቡብ አፍሪካም 1-3 ሚሊዮን ድጋፍ ሰጥተውናል። የዞኑ ተወላጆች ሌሎች አካባቢም እየተንቀሳቀስን ነው። እንግዲህ በእኛ በኩል ቁጭ ብለን እያየን አይደለም፣ መንግስትንም እየቀሳቀስን ነው። በተለይ ክልል ለሚለው መንግስት አፋጣኝ ምላሽ እንዲሰጥ አቤታችን አቀርባናል። መንግስትም ቃል ገብቶልናል ምላሽ እንደሚሰጥ።
በሌላ በኩል የከፋ ዞን አስተዳዳሪ አቶ ማስረሻ በላቸው በበኩላቸው የተፈናቀሉ ዜጎች ቁጥር ከ4200 አይዘልም ይላሉ።
ወደ 4200 አካባቢ ነው። ይህ አልባት ሊለያይ ይችላል። በእኛ በኩል ያለው ይሄን ነው የሚያሳየው።
ግን ተፈናቅለው ወደዚህ የመጡት እስካሁን የተመዘገቡት ወደ 21000 ይጠጋሉ ተባለው።
እሱ እንግዲህ በእኛ በኩል ውክልና ያለውን ምክንያቱም በሰፈራ የመጡ ሰዎች ምን ያክል ሰው እንደመጣት ምን ያክል በየትኛው ዓመተ ምህረት ምን ያክል ሰው እንደገባ ይታወቃል።
ያኔ በግብርና ስራ ምክንያት በዛ ፕሮግራም የመጡ አባወራዎች 4200 ነበሩ ማለት ነው?
አይደለም፣ ከዛ በላይ ናቸው።
ጥቃት አድራሾችን በህግ ጥላ ስር ለማዋል ጥረት እየተደረገ ነው ብለዋል።
ይሄ ችግር ከአቅማችን በላይ በመሆኑ የክልሉ መንግስት ጋር በመነጋገር የጸጥታ አካል በአሁኑ ሰዓት በጋራ በቦታው እየጠበቁ ያሉበት ሁኔታ አለ። ልዩ ኃይል ፖሊስ አለ፣ ከመከላከያ ሰራዊት እንዲሁም የተወሰኑ አካላት አሉ፣ መደበኛ ፖሊስ ሰራዊት አለ፣ የአካባቢ ሚሊሻ አለ። ከእነሱ ጋር ሆነን አደጋውን ለመቀነስ ጥረት እየተደረገ ያለበት ሁኔታ ነው ያለውና ወንጀለኞችን በሚመለከት ከዚህ በፊት ዘርፎና ሰው ገለው የሚሄዱትን ተከታትለን ተዘቡበት ገብተን ለህግ እናቀርባለን።
ተፈናቅለው በየመንገዱ በየቤተ ክርስቲያኑ ከተጠለሉት በተጨማሪ በደቻ ወረዳ በሶስት ቦታ 550 አባወራዎች ሰብአዊ ድጋፍና መሰረታዊ አገልግሎት በማያገኙበት ባልተመቻቸ ሁኔታ ውስጥ ተጠልለው ይገኛሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
እናመሰግናለን። በሆሮ ጉድሩ ወለጋ ሻምቡ ከተማ በጠቅላይ ማዘዣ ማዕከል ተይዛ ለስድስት ቀናት እስር ላይ የቆየችው ጫልቱ ታከለ ከእስር መለቀቋ ተዘግቧል። በተያያዘ ዜና ባለፈው ማክሰኞ ለጥያቄ ከተወሰደ ጥቂት ቆይቷ በኋላ መለቀቋ በጊዜው የተዘገበው የጫልቱ ወንድም ሰኝ ታከለ ግን ዛሬ አመሻሹ ላይ ታስሯል። በምዕራብ ወለጋ ዞንና አካባቢው ሰሞኑን ተከስቶ ከነበረው ያለመረጋጋት ችግር ጋር በተያያዘ የተጠረጠሩ ሰዎች በቁጥጥር ስር እየዋሉ መሆናቸውን የዞኑ አስተዳዳሪ ለአሜሪካ ድምፅ ተናግረዋል። የሆሮ ጉድሩና ምስራቅ ወለጋ ዞን አመራሮችን ለማግኘት ያደረገው ጥረት ለጊዜው ያለመሳካቱን ጠቅሶ ናኮር መልካ ከነቀምቴ ያጠናቀረው ዘገባ ዝርዝሩን ይዟል።
በሆሮ ጉድሩ ወለጋ ሻምቡ ከተማ በዞኑ ማዘዣ ማዕከል ተይዛ ለስድስት ቀናት እስር ላይ የቆየችው ጫልቱ ታከለ መፈታቷን ለአሜሪካ ድምፅ ተናግራለች። ጫልቱ ከእስር የተፈታችው ትናንትና ከቀኑ 11 ሰዓት ተኩል ላይ መሆኑንም ተናግራለች። ሌሎች ከእርሷ ጋር ታስረው የነበሩ ግለሰቦች እስካሁን እንዳልተፈቱ ገልጻ፣ ሌሎች 9 ሰዎችም ሰቀላ ከሚባል ከተማ ተይዘው በመምጣት ትናንት በሻምቡ መታሰራቸውን ገልጻለች። ለምን እንደታሰረችም ጫልቱ እንዲህ ብላለች።
ለአካባቢው አዲስ ሰው በመሆኔና በአልዋልታ ነበር የታሰርኩት። አሁን ደግሞ ተለቅቄያለሁ።
ጫልቱ ብትፈታም የጫልቱ ወንድም ሰኝ ታከለ ዛሬ አመሻሹን በማዘዣ ማዕከሉ ቁጥጥር ስር መዋሉን ጫልቱ ተናግራለች። በነቀምቴ ከተማ ማዘዣ ማዕከሉ ሰዎችን በቁጥጥር ስር መዋሉን ቀጥሏል ሲሉ ገለታያ ነው የተባሉ የከተማው ነዋሪ ለቪኦኤ ተናግረዋል። በግል ስራቸው የሚተዳደሩ አቶ ደገፈ በየነ ከትናንት በስቲያ ቁጥጥር ስር መዋላቸውንና አቶ አበበ ማሞ የሚባሉ የአገር ሽማግሌ ትናንትና መያዛቸውን ገልጸዋል። ባለፈው ሳምንት የታሰሩ በርካታ ግለሰቦችም እንዳልተለቀቁና ወደ ሌላ ቦታ እንዲዘዋወሩ መደረጋቸውን ተናግረዋል። በተመሳሳይ ዜና በጊምቢ ከተማም ሰዎችን ማሰር እንደቀጠለ ነው ሲሉ የከተማው ነዋሪ አቶ ጋሪ ቀልቤሳ ተናግረዋል። ከታሰሩ ሰዎች መካከል የምዕራብ ወለጋ ዞን አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ተፈሪ መኮንን፣ የጤና ጽህፈት ቤት ኃላፊ አቶ ፍቅሩ፣ የከተማው ውሃ አገልግሎት ስራ አስኪያጅ አቶ ጉዲና ኮሉ እና ሌሎችም 2 የመንግስት ሰራተኞች ትናንትናና ዛሬ መታሰራቸውን አቶ ጋሪ ተናግረዋል።
በየቀኑ ሰዎች እየተያዙ ነው። ትናንት 2 ሰዎች ተይዘዋል። ለምሳሌ የሴናን ግሮሰሪ ባለቤት አቶ ንጋቱ ብራቱን መኖሪያ ቤት ከፈተሹ በኋላ ይዘዋል። ደራርቱ ብራቱም ተይዛለች። ዛሬ ደግሞ ከነጋዴዎች መካከል አቶ ሞሲሳ ሊሙ፣ የመብራት ኃይል ሰራተኛው አቶ ኢሳያስ ሙሉጌታ፣ ፈቃዱ ቢረሳና ምልኬሳ ቤኛ የሚባሉ ልብስ ሰፊዎችም በማዘዣ ማዕከሉ ተይዘዋል።
አባገዳ ግርማ የተባሉ ግለሰብን ጨምሮ ባለፈው ሳምንት የታሰሩ በርከት ያሉ ሰዎችም እስካሁን አለመለቀቃቸውን አቶ ጋሪ ገልጸዋል። ሰዎቹ እየታሰሩ ያሉት ለኦነግ ድጋፍ ታደርጋላችሁ ተብለው ተጠርጥረው ሳይሆን እንዳልቀረም አቶ ጋሪ ገልጸዋል። የዞኑ ዋና አስተዳዳሪ አቶ ገመቺስ ተመስገን ሰዎች ለምን እየታሰሩ እንዳለ ገልጸውልኛል።
ለምን ይመስላል? ሰዎች በዚህ ጊዜ በጥርጣሬ ሊያዙ ይችላሉ፣ በጥቆማ ሊያዙ ይችላሉ። ነገር ግን ምርመራ ተካሂዶባቸው ንጹህ ከሆኑ ይለቀቃሉ። ጥፋተኛ ከሆኑ ደግሞ በሕግ የሚጠየቁ ይሆናል።
የሆሮ ጉድሮ ወለጋና የምስራቅ ወለጋ ዞን አስተዳዳሪዎችን ለማግኘት ያደረኩት ጥረት አልተሳካም። ባለፈው ሳምንት ግን የኦሮሚያ ክልል ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ጋር ባደረኩት ቃለ መጠይቅ ግለሰቦች በህብረተሰቡ ጥቆማ ቁጥጥር ስር እየዋሉ እንደሚገኙና አስፈላጊው ማጣራት ከተደረገ በኋላ የተጠረጠሩበትን ወንጀል ያልፈጸሙ ይለቀቃሉ፣ የፈጸሙ ደግሞ በሕግ የሚጠየቁ ይሆናል ብለው መልሰው ነበር። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ናኮር መልካ ለዘገባውና መሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ35 ያመለክታል። ዘገባዎች ቀርተውናል። ወደ ሁለተኛው አጋማሽ ግን ዘልቀናል። እንሸጋገር።
የውጩ ባንክ ቤት ለበረ የቤት መኖሪያ ቤት የምትጠቀመው አሁን በቁጥር ነው። አንሶ ሲመጣው አልሰበራላቸው እስከ ነፍሱን ተሸክሞት ሄዱት 80 ሺህ ብር። እንደገና ደግሞ
ይሄ ቆየት ብሎ የሚቀርብ ዘገባ ነው። የቴክኒክ ክል የገጠመን ይመስላል። አሁን ተከታዩን ዘገባ ላስተዋውቅ። በጅጅጋ፣ በደግሃቡር፣ በጎዴ፣ በቀብሪ ዳሃር፣ በዋርዴርና በሌሎችም ትናንሽ የሶማሌ ክልል ከተሞች ከሐምሌ 28 2010 ዓ.ም አንስቶ ባሉት ቀናት በርካቶች የግድያ፣ ድብደባ፣ ያስገድዶ መድፈር፣ ዘረፋና ውድመት ሰለባ ሆነዋል። እነኚህ ተጎጂዎች አሁን በምን ሁኔታ ላይ ይገኙ ይሆን? ክልሉና ሌሎች ኢትዮጵያውያንስ ምን እያደረጉላቸው ነው? የሚሉትን ጥያቄዎች ይዞ የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አጠናቅሯል።
የውጩ ባንክ ቤት ለበረ የቤት መኖሪያ ቤት የምትጠቀመው አሁን በቁጥር ነው። አንሶ ሲመጣው አልሰበራላቸው እስከ ነፍሱን ተሸክሞት ሄዱት 80 ሺህ ብር። እንደገና ደግሞ ያው ቤቱን አከፋከፉት፣ ቤቱን አቃጠሉት፣ ንብረቱን የሚያወዝ የተወሰደ ወሰዱት፣ የተረፋቸውን ያው አቃጠሉት እና ባለቤቴም ያው አቃጠሉብኝ። የሞት ሞቴን ነው በቃ። ይሄን ውስጥ ልብሴን ነው በቃ ውስጥ ልብሴን ተሸፋፍኝ ወጣሁ። በቃ ምንም ነገር እያሉ የወጣሁ ነገር የለም፣ ባዶ እጄን ነው።
ወይዘሮ ብርቱካን ተኮላ ይባላሉ። ትውልዳቸው አርሲ፣ እድገታቸውና ኑሯቸው ግን ጅጅጋ ከተማ ነበር። ሐምሌ 28 ቀን 2010 ዓ.ም በጅጅጋ ከተማ የአብዲ መሐመድ ዑመር ወይም በተለምዶ አብዲ ኢሌ ክልሉ አስተዳደር ስልጣኑን እንዲለቅ የክልሉ ፖለቲከኞች መጠየቃቸውን ተከትሎ በክልሉ የተለያዩ ከተሞች ላይ የግድያ፣ ድብደባ፣ አስገድዶ መድፈር፣ ዘረፋና ንብረት ውድመት ጉዳት ከደረሰባቸው ነዋሪዎች አንዷ ናቸው። ወይዘሮዋ አሁን ልጃቸውን ይዘው ሸሽተው ድሬዳዋ የመጡ ሲሆን የፔርሙዝ ቡና በየመንገዱ በማዞር የዕለት ጉርሳቸውን ይሸፍናሉ። የዘጠኝ ዓመት ልጃቸውንም ያስተምራሉ። ያ ጥቃት ከደረሰ 5 ወር አልፎታል። በክልሉ የነበረው አለመረጋጋት አሁን መልክ ይዟል። ቀደም ባሉት ዓመታት በተለያዩ ሚዲያዎች በዲሞክራሲ አቀንቃኝነታቸው የሚታወቁት አቶ ሙስጠፌ ዑመር የክልሉ ምክትል ርዕሰ መስተዳድርነት ስልጣን ይዘው ክልሉን ማስተዳደር ከጀመሩም እንዲሁ 5 ወር ሆነ። በዚህ ጊዜ ውስጥ ተጎጂዎችን ከማቋቋም አንጻር ምን ተደርጓል እንደሚለውን ጠይቀን ነበር። መኪናና ትላልቅ ንብረት የተወሰደባቸው በከፊልም ሆነ በሙሉ የተመለሰላቸው በርካቶች እንደሆኑ ይነገራል። ሆኖም ቤት ንብረታቸው ወይም የንግድ ተቋሞቻቸው የወደሙባቸው እንዲሁም የቤት ዕቃ የተዘረፈባቸው ብዙዎቹ ምንም እንዳልተመለሰላቸው በአጠቃላይ እንዲቋቋሙ በማድረግ ረገድ በቂ ድጋፍ እንዳልተደረገላቸው ይናገራሉ።
ግለሰቦች እና እንዲሁም ማህበራት ናቸው መሰለኝ በተለያዩ አጋጣሚዎች ቤተክርስቲያን ውስጥ ተጠልለው ለነበሩት ሰዎች እንዲሁም ደግሞ በየቤታቸው ያሉ ሰዎች አግኝተው አድሬስ ለማድረግ እና ሂማኒቴሪያን የሆነውን ኒድ ለማሟላት ጥረት አድርገዋል። ምንም አይነት የመልሶ ማቋቋም እርዳታ እየተደረገ አልነበረ።
በዚህ ረገድ የአካባቢ ተወላጆች በጊዜያዊነት ያቋቋሙት ኮሚቴ ብዙ ነገር እንዳደረገ ነው የሚናገረው። የኮሚቴው አስተባባሪ የሆኑት ዶክተር አህመድ ይናገራሉ።
በጣም ለተጎዱት ሁሉንም ማድረስ አልቻልንም፣ ለሁሉም መርዳት አልቻልንም። ተረጂዎቹ ብዙ ናቸው። ግን በጣም የተጎዱትን ምንም የዕለት ጉርሻ የሌላቸውን ጠዋሪ የሚያጡ ንብረታቸውን የሚያጡ ለይተን ጅጅጋ ላይ ወደ 37 እርዳታ የሚያስፈልጋቸውን ለሁለት ዙር እርዳታ ሰጠናቸው። በዛቡር ላይም እንደዚሁ 65 ተረጂዎችን ለይተን እነሱንም ሁለት ዙር እርዳታ ሰጠን። በዛም አጋጣሚ በወቅቱ ዩኒቨርሲቲ ተማሪዎች የሚሄዱበት ወቅት ስለነበረ ዩኒቨርሲቲም ትምህርት የሚያቋርጡ የአካባቢ ተወላጆች ነበሩና ምክንያቱም ትራንስፖርት በማጣታቸው እነዛ ልጆች ወደሚሄዱበት ዩኒቨርሲቲ የትራንስፖርት ወጪያቸውን ሸፍነን እንደየርቀቱ ወጪያቸውን የሚችል አይነት እርዳታ አድርገንላቸው ትምህርታቸው እንዳይቋረጥና እንዲቀጥሉ አድርገናል። ተጨማሪም ያው የሐኪሞችም በዚህ ማህበራችን ውስጥ ስላሉ የተጎዱትንም ሕክምና አዲስ አበባ ላይ ድረስ መጥተው እንዲታከሙም ጅጅጋ ላይ ሕክምናም እንዲደረግላቸው የሚያስፈልጋቸውን ድጋፍ ሁሉ እያደረግንላቸውን ያለ ነው።
ከችግሩ ስፋት አንጻር የተደረገው ድጋፍ በቂ እንዳልሆነ የሚናገሩት ዶክተር አህመድ ወደፊት ከክልሉ መንግስት ጋር በመተባበር በቀጣይ ማድባሳቸውን ለማስፋት ጥረት እንደሚያደርጉ ተናግረዋል።
አዎ፣ ለሰዎች ድጋፍ ያስፈልጋቸዋል። ያንን ድጋፍ እንዴት አድርገው ማግኘት ይችላሉ? ምክንያቱም እኛ እንዲሁ በቮለንተሪ የተቋቋመን ሰዎች ነን። የግል ስራችን አለን፣ የመንግስት ሰራተኞች አለን። እንደ ማህበሩም የተቋቋመ ነው፣ አጭር ጊዜ ነው። እነዚህ ህብረተሰቦች ከችግራቸው እንዲላቀቁ ወደፊት ሊሆን የሚችለው ያው የክልሉ ነዋሪዎች እስከሆኑ ድረስ የክልሉ መንግስትም ኃላፊነቱን ወስዶ እነሱን ከችግር እንዲላቀቁና ወደ መኖር የሚችሉበትን ሊረዳቸው የሚችልበትን መንገድ አብረን አመቻችተን ያንን መንገድ ወደፊት የምንቀጥልበት ይመስለናል። እኛ እንደ ኮሚቴ ግን አሁንም እያደረግን ያለ ነው የተወሰኑ ገንዘብ የማሰባሰቢያ ፕሮጀክቶችን ለመስራት እቅድ አለን። በሚቀጥሉት 3 ወራቶች ያንን ገንዘብ እንደገና አሰባስበን ካገኘን ተጨማሪ ገንዘብ ብናገኝ ደግሞ በእነሱን ለመርዳት ይህንንም እንግዲህ የኔን መግለጫ እየሰሙ ያሉ ወገኖቻችንም ፍቃደኛ ከሆኑ የባንክ አካውንትም አለን። ያንን የባንክ አካውንታችንም በየባንክም አለ፣ በፌስቡካችን ላይም አለ። እሱን አይተው እርዳታ ቢያደርጉላቸው ወገኖቻችንን እንረዳለን የሚል እንድምታ አለኝ።
በዚህ ሂደት የክልሉ መንግስት ምን እያደረገ ነው ስንል በበጎ አድራጎት አጋሮች ትብብር የፕሬዝዳንቱ አማካሪ የሆኑትን ዶክተር ታጁዲን አህመድን ጠይቀናቸው ነበር። ክልሉ ከችግሩ ስፋት አንጻር መልሶ የማቋቋም ስራዎች እንዳልጀመረ እና እስከዚያው ግን ተጎጂዎችን በልዩ ልዩ መንገዶች እየደገፈ መሆኑን ይናገራሉ።
ቢያንስ 10 ሚሊዮን ብር የሚሆን ተሰጥቷል። በተለያየ ሁኔታ ለተለያየ ህዝቦች ማለት ነው። ለምሳሌ አንድ ጊዜ 4 ሚሊዮን እንደወጣ ካለው ከዛ በኋላ ምን ሆነ መሰለህ? አንድ ጊዜ እርዳታ መስጠት ሲጀምር ሌሎችም በየቤታቸው እየተደበቁ ነበሩ። እነሱም ደግሞ ይመጣሉ እና ትንሽ ለመሬት ማስቸግሮ ነበር። ግን በተለያየ ጊዜ 2-3 ጊዜ እየተከፈለ ክፍያ አለ እንደገና እየተወሰነበት ማለት ነው። አሁን ቤተክርስቲያን ላይ ብቻ የነበሩትን ስንረዳ እኛም እኮ ቤተክርስቲያን እየሸሸ ነው፣ ያው የንጽህናም ችግር ስለነበረ እንጂ ቤታችንም አሁንም የለንም እያሉ የሚወጡ አሉ። በእርግጥ እንደገና ቅድም ምልህ ከኮሚቴው ጋር በቅርበት ለመስራት ሞክረናል፣ የተሻለ መጠን ሰዎችን ለመለየት ማለት ነው። ይሄ ነገር እርዳታው የሚገባቸውን ሰዎች ለመለየት እና በየጊዜው የተከፈሉ ክፍያዎች አሉ። እንደውም ባለፈው የመጀመሪያው የተደረገው እርዳታ በእርግጥ እንደውም ወደ 2 ሚሊዮን ብር የሚሆን መስከረም የአዲስ አመት ጊዜ ላይ አዲስ አመት የሚያከብሩበት ከብቶች ሁሉ ቀርቦላቸዋል። ያው ሁሉ ነገር ይተካል ብለን ሳይሆን አትሊስት ሆፕ እንዲኖራቸው ከሚለው አንጻር ነው። አሁንም ክልሉ ያደረገው እርዳታ በቂ ነው የሚል ሀሳብ የለንም።
ክልሉ በአሁኑ ሰዓት በአጠቃላይ ከ600 ሺህ በላይ ተፈናቃዮች እንዳሉበትና እነሱን በዘላቂነት የማቋቋም ኃላፊነት የሚጠበቅበት ከመሆኑ አንጻር የማቋቋሙ ስራ በአጭር ጊዜ የሚከናወን አይሆንም ይላሉ ዶክተር ታጆዲን። ያም ሆኖ ከተጎጂዎች የደረሳቸውን የውድመት መጠን ግምት 700 ሚሊዮን ገደማ እንደሆነና ይህንም የማረጋገጥ ስራ እየሰሩ መሆናቸውን ይናገራሉ። የጉዳቱ መጠን ከፍተኛ በመሆኑ ክልሉ ከፌዴራል የአደጋ ስጋት ስራ አመራር ኮሚሽን እና ረጂ ድርጅቶች ጋር በመተባበር ሁሉንም የተፈናቀሉ የክልሉን ተጎጂዎች ለማቋቋም ጥረት እያደረገ ነው ይላሉ ዶክተር ታጆዲን። አብዛኞቹ ተጎጂዎች በብሔራቸው ሶማሌ ስላልሆኑ ከሐምሌ 28ቱ ጥቃት ባሻገር አስቀድሞም እንደ ክልሉ ነዋሪ መብታችን ተጠብቆ አይደለም ስንኖር የነበረው ይላሉ። በዚህ ረገድ ክልሉ በቀበሌና ከተማ አስተዳደር ደረጃ የሌላ ብሔር ተወላጆች በአስፈጻሚነት እንዲሳተፉ እየተደረገ መሆኑንና ወደፊትም በስራ ዕድል ፈጠራ ጭምር ለመደገፍ እንደሚያስቡ ነው የፕሬዝዳንቱ አማካሪ ዶክተር ታጆዲን የሚናገሩት። ችግሩን ለመቅረፍና ወደ ድሮ ለመመለስ ጊዜ እንደሚፈልግ ሁሉም የሚናገሩት ነው። መጀመሪያ የተከሰናቸው ወይዘሮ ብርቱካን ወደ ጅጅጋ መመለስ አይፈልጉም። ምክንያታቸው ደግሞ ተመሳሳይ ችግር ላለመደገሙ የዋስትና ጦት ነው። በዚህ ረገድ የክልሉ መንግስት ያጥፋት እንዳይደገም እየሰራው ነው ይላል። የክልሉ ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ጉሌድ አሊ የክልሉ ጸጥታ ኃይል ብቃትና ህግ አክባሪነት ጥያቄ ውስጥ የሚገባ ከሆነ ተጎጂው በክልሉ ያሉ ሌሎች ብሔረሰቦች ብቻ ሳይሆኑ ክልሉ ራሱ በመሆኑ ትኩረት ተሰጥቶት እየተሰራበት ነው ብለዋል። በአሁኑ ሰዓት የግገብ በላይነትን ከማረጋገጥ አንጻር ከበላይ አመራሮች ጀምሮ ስራዎች እየተሰሩ መሆኑን አቶ አሊ ይናገራሉ። ለፖሊስ አመራሮች ሁለት ወር የፈጀ ግምገማን ያካተተ ስልጠና የተሰጠ ሲሆን ጥፋት ያለባቸው ላይ እርምጃ እየተወሰደ ነው ብለዋል። አሁን የከተማዋን ጸጥታ የማስከበሩ ስራ እየሰራ ያለውም ልዩ ኃይሉ ሳይሆን የክልሉ ፖሊስ ነው ብለዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። አሁን ወደ ራዲዮ መጽሔት ወግ ነው የምንሸጋገረው። በተከታታይ በራዲዮ መጽሔት ያልነው ርዕስ ነው። በወታደራዊ የደርግ ስርዓት የነበረው የደህንነት አሰራር ምን ይመስል ነበር በሚል ኦታዋ ካናዳ ነዋሪ ከሆኑ አንድ የቀድሞ ከፍተኛ የደህንነት ባለስልጣን ጋር እንዳልኩት በራዲዮ መጽሔት የተጀመረ ተከታታይ ወግ ነው። ቀጣዩ እንግዲህ
በምሽቱም ቅንብራችን ታዲያ ከትናንት በስቲያ እሁድ ቀደም ብሎ አዲሱ እንደጠቆመው በራዲዮ መጽሔት ደርግን የተከተለውን ኢህአዴግንና በሽግግር ላይ ያለውን አዲስ አስተዳደር ያለፉ ጥቂት ወራት አሰራሮች ይዞታና ቀጣይ ገጾችም መልከት ወደሚያደርገው እንሻገራለን።
እንግዳችን አቶ ጌታቸው ተፈራ በዘመነ ደርግ የደህንነት ሚኒስትሩ የቅርብ ረዳትና የጽህፈት ቤት ኃላፊ ነበሩ።
የያኔው ደህንነት አሰራር ምን ይመስል እንደነበር በቀጥታና በዝርዝር ያወያዩን አቶ ጌታቸው በሁዱ ቃለ ምልልሳችን መገባደጃ ያነሳንላቸው ጥያቄ በደርግና በቀድሞቹ አማጽያን በወቅቱ የነበረውን ትግልና ውጊያ ውጤቱን ሊለውጥ ይችል የነበረ የደህንነት አሰራር ነበር ወይ ወደሚል ጭብጥ እያመራን ነበር። ወደዚያው እንሰዳቸው። አቶ ጌታቸው፣
በብዙ መቶ ሺዎች ያለቁበት ጦርነት እንደመሆኑ ዛሬ ሁለት የሆኑትን አገሮች ኢኮኖሚ አድቋል፣ ማህበራዊ ግንኙነቶችን አውቋል። በሰላሳ ዓመት ውስጥ መጠኑ መገለጽ ከሚችለው በላይ እንደመሆኑ በግሎ በተለይ ደግሞ በደህንነቱ ሲሰራ እንደነበረ ሰው ሲያዩ ሌላ አማራጭ ሌላ መንገድ ሊሞከር ይችል ነበር ይላሉ። ይሄ ሁሉ ጥፋት ሊድን ይችል ነበር ወይ?
ይቻል ነበር። ይሄ እኮ ነው በደህንነት እይታ ስትመለከት ተደርገው የነበሩ ነገሮች ይሄ ዩኒላትራሊ የምትወስዳቸው እርምጃዎች የፈለግከውን ግብ ላይ ሊያደርስህ አለመቻሉ የመረጃ አሰስመንቱ ቁጭ አድርጎ አሳይቷል። ያልወጣ የዘመቻ ስም አልነበረም። ያልፈሰሰ ሪሶርስ አልነበረም፣ የሰው ኃይልም በማቴሪያል ማስፌት። በዚህ ሁሉ ሂደት ግን ሄደን ያገኘነው ነገር አንዳችም አልነበረም። መጨረሻ ላይ በሰላም ሂደት አማራጭ ካልሄድን በስተቀረ ችግሩ በጣም አደገኛ የሆነ ወደማንፈልገው አቅጣጫ እየመጣ ስለሆነ የደህንነቱ አሰስመንት ውጤት ይሄ ነው በሚል ተሰርቶ የቀረበ ሪፖርት አለ። በተለይ ከሪፐብሊኩ ምስረታ በፊት እነዚህ እስከ ዛሬ ድረስ ሲደረጉ የነበሩ ግንኙነቶች በሚገባ ግብረ ኃይል ተቋቁሞ ተሰርቶ ወደ 4 ቮሊዩም የሚሆን የኢንቴሊጀንስ ውጤት ለመንግስት ቀርቦ በዚህ ውጤት መሰረት እነዚህ ኃይላት ተካተው የነሱም የጋራ ሀሳብ ታክሎበት የኢትዮጵያን ችግር ሊፈታ የሚችል መሆን አለበት በሚል እርምጃ ተወስዶ የቀረበ ነገር ነበር። ያ አልሆነም። ሁለተኛ፣ ሰላማዊ ድርድሩን የመቀበል አቅጣጫ ቢኖር ኖሮ እርምጃዎች ተወስደው ሰላማዊ ጥረቱ ቢቀጥል ኖሮ ችግሩን በፌዴሬሽን ለመጨረስ የሚቻልበት እድል በስፋት ነበረ።
የመጨረሻው ድርድር ለንደን ላይ የተካሄደው ባለቀ ሰዓት የተደረገ የሚመስል አሁን 2 ዓመት ሊሆናቸው ነው። አቶ ተስፋዬ ድንቃ መጽሐፋቸው ላይ የተወሰኑ ነገሮችን አንስተዋል። እስከዚያ ድረስ ብዙ አልተነገረም። ማ ምን አደረገ? ለይስሙላ የተካሄደ እስኪመስል ድረስ ነው የሚታየውና እስኪ የሚያውቁትን ያጋሩን። ዛሬ በይፋ ያልተሰሙ ሁኔታው በዚህ መልኩ ነበር የተጀመረው፣ በዚህ መልኩ ነው የተጠናቀቀው የሚሉን ካለ
ቀድሞም ድርድር አልተካሄደም ነው የሚባለውና እሱን እስቲ።
ያኛው ድርድር በሚደረግበት ሰዓት ላይ እኔ በቦታው አልነበርኩም፣ ግን ከዛ በፊት በተለያዩ ኃይሎች አማካኝነት ችግሩን በሰላም ጨርሱ፣ ይሄን ካልጨረሳችሁ በስተቀረ ሁኔታው አሳሳቢ ነው የሚል ወዳጅነን በሚሉ አገሮችም አማካኝነት ተደጋጋሚ መልእክት ወደ ኢትዮጵያ ይመጣ እንደነበር አውቃለሁ። አደራዳሪም ሆነው የነበሩ ኃይሎች እንደውም የነበረው ፕሮፖዛል የኢትዮጵያ ሰራተኞች ፓርቲም እንደ አንድ አካል ተቃዋሚዎችም እንደሌላ ሆነው በጋራ በሚደረስበት ስምምነት መሰረት በምርጫ ሂደት የኢትዮጵያ ሁኔታ በዚህ መልኩ በሰላም ይደመደማል የሚል ተደጋጋሚ መልእክት ይዞ ይመጡ የነበረ ዴሊጌሽን እንደነበረ አስታውሳለሁ። ይሄ የአሜሪካንን መንግስት ጭምር እንትን ይላል። ሁለት ሶስት ዴሊጌሽን በተደጋጋሚ መጣ ነበረ። ይሄ ሁኔታ በዚህ ላይ እንዳለ በኢትዮጵያ በኩል ሁኔታዎችን የማመቻቸት ነገር እየተወሰዱ ነበር። አሁን የተከስካቸው የጠቅላይ ሚኒስትር ተስፋዬ ዲንካም ጠቅላይ ሚኒስትር የመሆን ሁኔታ እነዛን ሁኔታዎች ለማመቻቸት የተወሰዱ ቅድመ ሁኔታዎች ነበሩ። ሌሎች እርምጃዎች እንደዛ የቅይጥ ኢኮኖሚ ሁኔታ ቀደም ሲል የተወረሱ የነበሩትን እንትኖች የማምረቻ ድርጅቶች እነዛን ሁሉ ካሳ የመክፈል ፍላጎት የማሳየት ሌሎችም ስራዎች ሁሉ የተሰሩና ግንኙነታችንን ከመራቡ ዓለም ጋራ ለማሻሻል የሚወሰዱ እርምጃዎች ነበሩ። ለዚህ ሁሉ ነገር ግን ምክንያት የሆነው ወደ ለንደኑ ቶክም እየተከሄደ ያለ ወታደራዊ የኃይል ሚዛኑ ልትገምተው ከምትችለው በጣም በሚገርም ሁኔታ ፋስትሊ ሌሎቹን እየጠቀመ የመምጣት ሁኔታ ላይ ነበር።
በፍጥነት ነው
የፈረደው። የዛ ባላንሱን ያለመጠበቅ ሁኔታ አካባቢዎችን እየለቀቀ የመምጣት ጉዳይ እነሱም ደግሞ የነበራቸውን አድቫንቴጅ ስላዩ በሙሉ ኃይላቸው ተረባርበው ወደ መሃል ከተማው ላይ የመጡ የለንደኑ የሰላም ድርድር እንደዚሁ የተደረገ ፎርማል የሆነ ምንም ሰብስታንቲቭ ቢሆን እንትን የማይገኝበት እንደነበረ ግልጽ ነው። አንድ ነገር ልንገር፣ እዚህ ባለውበት ቦታ ላይ ለንደን ከሩቁ ከመጣ በኋላ ወደ ለንደን ሄጄ እዛ ላይ እንድገኝ ባለቃዬ በኩል ተነግሮ ነበረ።
በግል ተስፋዬ በኩል
የማልሄድበት ምክንያት ስለነበረ ከዛም በፊት ቀደም ብዬ አንድ ሁለቱን ስብሰባ ሳልካፈል የቀረውበት ሁኔታ ስለነበረ ወደዛ አለመሄዴን ነግሬ ባጭር ጊዜ ውስጥ ግን አንድ ሰው የነገረኝ መረጃ ስለነበረ ይህንን መረጃ ወደዛ ልኬ ነበር። እና ያ መረጃ ምን ነበር የሚለው የእናንተ ሰዎች ሚኒንግ የኢትዮጵያ መንግስት ማለት ነው፣ የእናንተ ሰዎች የሌሉበት ስብሰባ በመጠኑ እየተካሄደ ነው። አንዱም ወደ አስመራ አንዱም ወደ አዲስ አበባ የሚገቡበት ጊዜ እየተመቻቸ ነውና ሁለተኛ የመጨረሻ ሪፖርት የነው አታገኝኝም ብሎ አንድ ከኛ ጋር ይሰራ የነበረ ሰው ይህን ሪፖርት ሰጥቶኝ ስልኩን ዘጋ። ይህንን ኢንፎርሜሽን ደውዬ ስነግር አይ ከተወሰነ ሰዓት በፊት ጠቅላይ ሚኒስትር ተስፋዬ ዲንቃን አግኝቼ ነገሮች ደህና ይመስላሉ እየጠበቅን ነው ብሎኛል እና እስቲ ላጣራ በሚል ይህን መልሰውልኝ መጨረሻ ላይ እንደተባለው ግንኙነቱም ሳይደረግ ያው አንዱም ወደ አዲስ አበባ ሌላውም ወደ አስመራ የሄደበት ሁኔታ ነው የተፈጠረው። እና የለንደኑ ፒስ ቶክ ኦብጀክቲቭ ድርድሩን ለማሳካት የነበረ ሳይሆን የተለያየ ጥቅም የነበራቸው ሰዎች ኃይሎች እነዛን ነገሮች ለማሟላት ይጠቀሙበት ሁኔታ እንደነበረ ነው የማውቀው።
አቶ ጌታቸው፣ ለእርሶ የለንደኑ ስብሰባ ዋጋ እንደሌለው የኢትዮጵያ መንግስት ተወካዮች የሌሉበት ስብሰባ እየተካሄደ ነው፣ አንዱ አስመራ አንዱ አዲስ አበባ እንደሚሄዱ ቀደም ብሎ የተወሰነ ጉዳይ ያለቀለት ጉዳይ ነው የሚለውን እርስዎ እንዳገኙ ወደ ኮሎኔል ተስፋዬ ይሄን መረጃ አደረሱ። ኮሎኔል ተስፋዬ ደግሞ ግድ የለም ጠቅላይ ሚኒስትር ተስፋዬ ያሉበት ሁኔታ ስብሰባ እየተካሄደ ነው እስቲ እናያለን ብለው ዝም አሉ። ይሄ ምን ነገር ያስታውሰኛል ለአንዳንድ ሰዎች ኮሎኔል ተስፋዬ ያኔ ኢህአደግን ካስወገደው ኃይል ከኢህአደግ ወይም ከቲፒኤልኤፍ ጋራ ይሰሩ ነበር የሚለውን ጥርጥር ያጎላዋል። ለምንድነው የእርስዎን መረጃ ያጣጣሉት? ማጣጣላ የሚለው ቃል ትክክል ከሆነ የተጠቀምኩበት ወይም በደንብ ያልተገነዘቡትና ቦታ ያልሰጡት?
አንድ ነገር ላስተካክል። ጠቅላይ ሚኒስትር ተስፋዬ ዲንቃ ጋራ እየተነጋገሩ ነው ሳይሆን ጠቅላይ ሚኒስትር ተስፋዬ ዲንቃን አናግሬያቸው ግንኙነቱን ለማድረግ እየጠበቁ ናቸው፣ ይሄን አጫውተውኛልና አጣርቼ እንትን አደርጋለሁ ነው ያሉት። ጠቅላይ ሚኒስትር ተስፋዬ ዲንቃን ስለ ሁኔታው ቀደም ብዬ አናግሬያቸው እየጠበቅን ነው ብለውኛልና ላጣራ ነው ያሉት። እንግዲህ እሳቸው በሚያጣሩበት ጃና በሚገናኙበት መካከል ላይ የተፈጠረውን ነገር አላውቅም። ይሄ ከሰዎቹ ጋራ ይሰሩ ነበረ የሚባለው ነገር እሱን መመለስ የሚችሉት በእውነት እሳቸው ናቸው፣ የሚያውቁት አይነር እሳቸው ናቸው ወይንም ወያኔዎች ናቸው። ግን ብዙ ጊዜ አንድ የሚባል ነገር አለ። አዲስ አበባ በገቡበት ሰዓት ላይ
አብረዋቸው ታይተዋል። ቢሮ የገቡ ይወጡ ነበር። እነሱ ጋር እንደዚህ የሚባል ነገር እንደም ሰማል። የተወሰነ ነገር እንደው ትንሽ ለህሊና ፍርድ እንዲረዳ የሚሰማኝን ብናገር ደስ ይለኛል።
መልካም።
አንዱ ግብርና ሚኒስተር ላይ አንድ ሰው ብታስቀምጥ ወይንም ኢንዱስትሪ ሚኒስተር ላይ አንድ ሰው ብታስቀምጥ ከሙያ አኳያ አንድ ነገር በቀጥታ ፒካርጎ መስራት መሄድ ይችላል። አንዱ ደህንነትን በሚመለከት ግን ከብሔራዊ ደህንነት ጋራ የተያያዘ በርካታ በቀላሉ እንደዚህ ተነስተህ ልትወስደው የማትችል በርካታ ነገር አለ እና ሰዎች አዲስ እንደመሆናቸው መጠን ብዙውን ነገርም ለዛ ነገር ኤክስፖዠሩ ስለሌላቸው በግድ ሰውየውን ይዞ የመምጣትና የመጠቀም ነገር እንዳለ አንድ አስባለሁ። ሁለተኛ ቲፒኤልኤፍ ወደ አዲስ አበባ ከተማ ከመምጣቱ በፊት ተከታታይ መረጃዎች ይመጡ ነበር። እነዛ መረጃዎች ምን ነበር የሚጠቁሙት? ደርግን በሁለት ጉዋ ቁሞ በእኛ ላይ ያንን የመሰለ ተከታታይ ዘመቻ እያደረገ የትግራይ ህዝብ ያስጨፈጨፈ የአዲስ አበባ ከተማ ህዝብ ነው። ይሄ ህዝብ የዘር ባክቦን ሆኖ ብረት ሳይቀር ድንኳን ሳይቀር እያዋጣ በሶ እየሰጠ ቋንጫ እያደረገ ያስጨፈጨፈን ህዝብ ነው። የመብራት መቋረጥ ምን እንደሆነ አቅም፣ የውሃ መቋረጥ ምን እንደሆነ አቅም፣ የኛ ህዝብ የከፈለው መስዋዕትነት ይከፍላታል በሚል የአዲስ አበባ ከተማን እንዳልነበር አድርጎ ለመደምደም ትልቅ ቅድ ላይ ነበር። ይሄ በመረጃ በተደጋጋሚ ይመጣ የነበረ ቬሪፋይ ለማድረግ ሞክረን በሞከርነው ሁሉ ቻናል በኩል ይጎርፍ የነበረ ነው። እንደውም ከአንዳንድ ወዳጅ አገሮች በተጨማሪ የሆነ ነገር እውነት መሆኑን የሚያረጋግጡ ተከታታይ መረጃዎች ነበሩ። እና አሁን መጨረሻ ላይ እነሱ ወደ አዲስ አበባ እየቀረቡ በመጡ ቁጥር ያንን ሚሽናቸውን የሚፈጽሙበትን ሁኔታ ስለነበረ ኮሎኔል ተስፋዬ ሌላ ቢቀር ከላይ ጀምረው ሁሉም ነገር ይወሰዱ፣ ትግራይ ለቀን ስንወጣ፣ ጎንደርን ለቀን ስንወጣ፣ ሸዋን ለቀን እያጠበቡ መጥተው ወሎን ለቀን አዲስ አበባ ላይ ሲደርሱ ከነዚህ ሰዎች ጋር የምናደርገው ውጊያም ሆነ ሌላ ነገር የሚፈይደው ነገር የለም። ቢያንስ በመጨረሻው ሰዓት ላይ ይህንን ተንኮላቸውን እንኳን እንዳይፈጽሙ ለማድረግ የአዲስ አበባን ፕሮቴክት የማድረግ ኃላፊነት አለብኝ የሚል አቋም ነበረ። አንድ አዲስ አበባ የኢንተርናሽናል ድርጅቶች መቀመጫ ቦታ ናት። የኤምባሲ ጽህፈት ቤቶች የሚገኙበት ቦታ ነው። ይህንን ሁሉ ነገር ባለበት ሁኔታ ላይ እዛ ላይ የሚፈጠር ውጊያና ስርምስ የሚያስከትለው ኮንሲኩዌንስ ብዙ ነው። ስለዚህ ይህንን ኃላፊነት ለመወጣት የአዲስ አበባን ከተማ አመቻችቶ ሰዎቹን እንዲገቡ ማድረግ የሚለው ነገር እዛ ላይ የተደረሰ ምርጫ ነው። ስለዚህ ሰው ይህንን ነገር አብሮ ከሌላው ከሚባለው ነገር ጋር አብሮ ቢመለከተው አይ ቲንክ በጃጅመንቱ ተጨማሪ እንትን ይሰጣል ብያለሁ
ለውሳኔ። እሺ
አዲሱ እንግዲህ አነጋጋሪ ነገሮች ናቸው የተነሱት። ጊዜ ያለፈ ረጅም ጊዜ ሄደውን ይሃል ወደ ዛሬ የሚመጡ ጉዳዮችም ተነስተዋል። ወቅታዊውን ሁኔታ አቶ ጌታቸው የሚተነትኑበት ነው እንግዲህ ይፈታዩ።
ልክ ነው አሎላ፣ ጥሩ ነው። ካለፉት ውይይቶች የዘነጓቸው አሁን ያስታወሷቸው ደግሞ ጠቃሚ ናቸው የሚሏቸው ነጥቦች በዚያ ይጀምሩና እንዳልከው የወቅቱን የዛሬቱን ኢትዮጵያ የደህንነት ሁኔታ ከሙያቸው አቋያ ይገመግሙልናል።
የደህንነት ነገር የማይነገር ይመስል ነበር ለካ ጊዜ ሲደርስ ሁሉም ይነገራል። ግሩም ነው። አድማጮች ስንብታችንን ታዲያ በዚሁ ልናደርግ ነው። አቶ ጌታቸው ተፈራ ለጊዜያቸው እናመሰግናለን። ስንብቱ በሙዚቃ ይሁን አዲሱ
ትንሽ ባክሰን አልገናቦ
ግሩም የኔ አካል ነው። ሙዚቃውን እንሰናበት። የትግርኛ ስርጭት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ።
ደህና ደሩ።
Shalom, I'm just not a bit. You're too chill, Shalom.